ta'atu garu bayat ra'e gama.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የምትላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። የአከርካሪ ጉዳት ምንድነው?
ለምሳሌ መኪና አደጋ ቢፈጠር አንድ ሰው በዛ ጊዜ ያከካሪ አጥንቱ ተሰብሮ ግን ቦታውን ሳይለቅ እዛ ጋር ሆኖ ሊሆን ይችላል። ያንን ሰው በትክክል ሳንይዝ ወይም ዝም ብሎ አፈፋር ገን በተለምዶ አንስተን ወደ መኪናው ውስጥ በሚናስገባበት ጊዜ ተሰብሮ ቦታው ላይ የነበረው ያከካሪ አጥንት ቦታውን ለቆ ወደ ስፓይናል ኮርዱ ወደ ነርቭ እንዲሁም ዲስኩ ደግሞ ቦታው ላይ ዘሎ ወደ ስፓይናል ኮርዱ እንዲሄድ እናደርጋለን። በዚህ ጊዜ ኢንኮምፕሊት የነበረው ኢንጁሪ ወደ ኮምፕሊት እንቀይረዋለን።
የሰማችኋቸው የምሽቱ ሐኪሞን ይጠይቁ እንግዳችን በአዲስ አበባ የቅዱስ ጴጥሮስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ሐኪምና የህክምና ክፍሉ ኃላፊ ዶክተር አብዲ ኤርሞሎ ናቸው። አከርካሪ አጥንትና በውስጡ አቅፎ በያዛቸው አንጎላችንን ከተቀረው የሰውነታችን ክፍሎች የሚያገናኙ ነርቮች ላይ በተለያዩ ምክንያቶች የሚደርሰውን የዚህን ህመም ምንነት በዝርዝር ያስረዱናል። ቅዳሜ የካቲት 15 2017 ዓ.ም ተምረት ክብራትና ክብራን እንደምናምሻችሁ ሳስተናግዳችሁ የማምሻው እንግዶልኝ ነኝ የፕሮግራሙ አቀናባሪ ንጉሱ ታምሬ ዋና አዘጋጅ ደግሞ ጽዮን ግርማ። የዛሬው ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenis.com ላይም በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አማሪክ ላይም በቀጥታ ታገኙናላችሁ። አሁን በቅድሚያ የምሽቱን የዓለም ዜና።
ሰላም ጤና ይስጥልና አድማጮቻችን እንደምን አምሽታችኋል? የቅዳሜ ምሽት ዜናዎችን የማቀርብላችሁ አስማማየ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አማጽያን ከያዟቸው የኮንጎ ከተሞች እንዲወጡ ጠየቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመስራቃዊ ኮንጎ የሚገኘው የኤም 23 አማጽያን ጦርነቱን ባስቸኳይ እንዲያቆምና ከያዛቸው ግዛቶች እንዲወጣ የሚጠይቅ የውሳኔ ሐሳብ ትላንታር በሙሉ ድምጽ አጽድቋል። ምክር ቤቱ ግጭቱን በሚያራዝሙ አካላት ላይ ማዕቀብ እንደሚጣልባቸውም ዝቷል። የውስታን ያሳቡን ረቂቅ ያዘጋጀችው ፈረንሳይ በዲሞክራሲያዊ ሪፐብሊክ ኮንጎ ምስራቃዊ ክፍል ለተፈጠረው ግጭት ምንም አይነት ወታደራዊ መፍትሄ እንደሌለ ግልጽ መልእክት ያስተላልፈ ነው ስትል አስታውቃለች። ቅድሚያ የሚሰጠው ውጤታማ ቅድመ ሁኔታ የሌለውና አፋጣኝ የተኩስ አቁም ስምምነት ላይ መድረስ ነው ሲሉ አምባሳደር ኒኮላ ዴርቪየር ተናግረዋል። በቀጠናው ደረጃ የሚደረግ የማሸማገል ጥረቶችና ውይይቶች አስፈላጊነት የገለጹት አምባሳደሩ የዲሞክራቲክ ሪፐብሊክ ኮንጎ ሉዓላዊነትና የግዛት አንድነት መከበር አለበት ብለዋል። የውሳኔ ሐሳቡ የሩዋንዳ መከላከያ ሰራዊት ለኤም 23 የሚያደርገውን ድጋፍ እንዲያቆምና ያለምንም ቅድመ ሁኔታ ከዲሞክራቲክ ሪፐብሊክ ኮንጎ ግዛት ባስቸኳይ እንዲወጣም ይጠይቃል። የምክር ቤቱ አባላት የሩዋንዳ መከላከያ ሰራዊት ለኤም 23 ቀጣ ድጋፍ አድርጓል ሲሉም ከሷል። ሩዋንዳ አማጽያኑን ትደግፋለች የሚለው ወንጀላ ደጋግማ ስታስተባብል ቆይታለች። የትራምፕና ፑቲን የፊት ለፊት ውይይት የቅድመ ዝግጅት ስራዎች መጀመራቸውን ሩሲያ አስታወቀች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላድሚር ፑቲን ፊት ለፊት የሚገናኙበት ስብሰባ ዝግጅት መጀመሩን የሩሲያ ምክትል የውጭ ጉዳይ ሚኒስቴር አስታውቋል። ይህም በዩክሬን ጦርነት ምክንያት በምዕራባውያን ለተገለለችው ሩሲያ ትልቅ ለውጥ ያመጣላታል ነው የተባለው። ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ራይብኮቭ ለሀገራችን መንግስት መገናኛ ብዙሃን እንደተናገሩት የፑቲንና ትራምፕ የመሪዎች ስብሰባ በዩክሬን ያለው ጦርነት ብቻ ሳይሆን በዓለም አቀፍ ጉዳዮች ላይ የሚያተኮሩ ሰፊ ውይይቶችን ያካተተ ይሆናል ብለዋል። ነገር ግን እንዲህ አይነቱን ስብሰባ ለማደራጀት ጥረቶች ገና ጅምር ላይ ናቸው፣ እናም ይህንን ለማድረግ በጣም የተጠናከረ የቅድመ ዝግጅት ስራ ይጠይቃል ብለዋል። ራብኮቭ አክለውም የዩናይትድ ስቴትስና የሩሲያ ልዑካን በከፍተኛ ባለስልጣናት መካከል ለቀጣይ ንግግሮች መንገድ ለመክፈት በሚቀጥሉት ሁለት ሳምንታት ውስጥ ሊገናኙ እንደሚችሉም ጠቁመዋል። የሁለቱ ሀገራት ተወካዮች ማክሰኞ ዕለት በሳውዲ አረቢያ በዩክሬን ያለው ጦርነት ለማስቆምና ዲፕሎማሲያዊና ኢኮኖሚያዊ ግንኙነታቸውን ለማሻሻል ተስማምተዋል። በስብሰባው ላይ የዩክሬን ልዑክ ያልተሳተፈ ሲሆን ፕሬዚዳንት ቮሎዲሚር ዜሌንስኪ ኬቭ ባልተሳተፈችበት ከውይይቱ ምንም አይነት ውጤት ሀገራቸው እንደማትቀበል ገልጸው ባለፈው ረቡዕ ወደ ሳውዲ አረቢያ ሊያደርጉት የነበረው ጉዞም አራዝመዋል። ሐማስ ተጨማሪ እስራኤላውያን ታጋቾችን ለቀቀ። የተኩስ አቁም ስምምነቱ አካል ሆኖ የታጋቾችና እስረኞች ልውውጥ ሁለት እስራኤላውያን ታጋቾች ዛሬ አስቀድመው የተለቀቁ ሲሆን ሌሎች 3 ታጋቾች ደግሞ ቆይተው ተለቀዋል። በዚህ ምትክም በመቶ የሚቆጠሩ ፍልስጤማውያን እስረኞች የሚለቀቁ ይሆናል። ከጋዛ ርብ የተመለሰው አስክሬንም የታጋሽ ሽሪባ ቢባስ መሆኑን ተረጋግጧል። አስቀድሞ ከተለቀቁ ታጋቾች መካከል የ40 አመቱ ታል ሹሃም እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በእስራኤል ላይ ባደረሰው ጥቃት ከኪቡትስ ቢየሪ ታግቶ የተወሰደ ሲሆን ሁለተኛው የ39 አመቱ ኤቬራ መንግስቱ ደግሞ ከ10 አመት በፊት ብቻውን ወደ ጋዛ ገብቶ የነበረ ነው ተብሏል። ታጋቾችን ሐማስ ዛሬ ቅዳሜ ረፋድ ላይ በጋዛ ራፋ ከተማ ላይ ለቀይ መስቀል አስረክቧቸዋል። በርክክቡ ወቅት በአውቶማቲክ መሳሪያ የያዙና ወታደራዊ ልብስ የለበሱ የሐማስ ተዋጊዎችን ጨምሮ በመቶች የሚቆጠሩ ሰዎች ዝናባማ በሆነ የአየር ሁኔታ ራፋ አደባባይ ላይ ቁመው ታይተዋል። ሐማስ ቆይቶም የ27 ዓመቱን ኤልያን ኮሆን፣ የ22 ዓመቱ ኡመር ሽህም ቶብ እና የ23 ዓመቱ ኡመር ዊንከር የተባሉ 3 እስራኤላውያን ታጋቾች ለቋል። ኮሆን፣ ቶብ እና ዊንከር እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በአሜሪካ በሽብርተኝነት የተፈረጀው ሐማስ በእስራኤል ላይ ጥቃት ባደረሰበት ወቅት ከሙዚቃ ፌስቲቫል ላይ አግቶ የወሰዳቸው ናቸው። በቴል አቪቭ የእስራኤል ባንዲራ የሚያውለበልቡና የታጋቾችን ምስል የያዙ ሰዎችም የታጋቾችን መለቀቅ በቪዲዮ ሲከታተሉና ደስታቸውን ሲገልጹ ታይተዋል። በተለቀቁት ታጋቾች ምትክም እስራኤል ከ600 በላይ ፍልስጤማውያን እስረኞችን ትፈታለች። ሌላ አንድ ታጋጅ ዛሬ ይለቀቃል ተብሎ የሚጠበቅ ሲሆን አጠቃላይ የተለቀቁ 6 ታጋቾችን በመጀመሪያው ምዕራፍ የተኩስ አቁም ወቅት ነጻ የሚወጡ የመጨረሻዎቹ ታጋቾች ይሆናሉ ተብሎም ይጠበቃል። በመጨረሻም ቫቲካን ሊቀ ጳጳሱ ሳይኖሩ የቅዱስ ዓመቷን ክብረ በዓል እያከናወነች ነው። የሮማ ካቶሊክ ሊቀ ጳጳስ አባ ፍራንሲስ ከገጠማቸው የሳምባ ምችና የተወሳሰበ የመተንፈሻ አካላት በሽታ ጋር እየታገሉ ሲሆን ቫቲካን ያለርሳቸው የቅዱስ ዓመት ክብረ በዓልን እያከበረች ትገኛለች። አባ ፍራንሲስ ዛሬ ሌሊቱን በደም ተኝተው ማሳለፋቸውን የቫቲካን ቃል አቀባይ ማቴዮ ብሩኒ ስላሉበት የጤና ሁኔታ በሰጡት አጭር መግለጫ ተናግረዋል። ነገር ግን ዶክተሮች የ88 ዓመቱ ሊቀ ጳጳስ የገጠማቸው ህመም የተወሳሰበ የሳምባ ምች ሊያስከትል የሚችል የደም ኢንፌክሽን ሊሆን እንደሚችል ስጋታቸውን በመግለጽ እያስጠነቀቁ ነው። እስከ ትናንት ምሽት ድረስ ግን በሽታው ይህ ስለመሆኑ ማረጋገጫ ለማግኘታቸውንና ስለሚወስዷቸው መድኃኒቶችም ሊቀ ጳጳሱ ምላሽ እንደሚሰጡ የሕክምና ቡድን አባላቱ ያሉበት ሁኔታ በተመለከተ በሰጡት የመጀመሪያ ማብራሪያ ላይ አስታውቋል። የ88 ዓመቱ ሊቀ ጳጳስ ከአንድ ሳምንት በላይ በመተንፈሻ አካላት በሽታ ሲሰቃዩ ቆይተው ባለፈው ሳምንት ሮም በሚገኘው ገሚሊ ሆስፒታል ገብተዋል። ከአውሮፓውያኑ 2013 ዓ.ም ጀምሮ በሊቀ ጳጳስነት መንበራቸው የቀጠሉት ፍራንሲስ ባለፉት 2 ዓመታት ውስጥ በተደጋጋሚ የኢንፍሉዌንዛና ሌሎች የጤና ችግሮች አጋጥሟቸዋል። በልጅነታቸው ፕለርሲ በተባለ በሽታ በመጠቃታቸው ከአንደኛው የሳምባ ክፍል የተወሰነው በቀዶ ጥገና እንዲወገድ ተደርጓል። በቅርብ ጊዜያት ውስጥም ሊቀ ጳጳሱ ለሳምባ መቆጣት ተጋላጭ ሆኗል። አድማጮቻችን፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። አስማማኝ ነው ነበርኩኝ። ከቀሪ ዝግጅቶች ጋር መልካም ቆይታ ይሆንላችሁ።
ከዜናው ተመልሰናል። አድማጮች፣ የአከርካሪ ጉዳት ምንድን ነው የሚለው የምሽቱ ዝግጅታችን ርዕስ ነው። የአከርካሪ ጉዳት ከአንገት አንስቶ እስከ ታችኛው ወገብ ድረስ በተዘረጋው የአከርካሪ አጥንትና በውስጡ አቅፎ በያዛቸው አንጎልን ከተቀረው የሰውነት ክፍሎች በሚያገናኙ ነርቮች ላይ በተለያዩ ምክንያቶች የሚደርስ ጉዳት ነው። የአከርካሪ ጉዳት በአመዛኙ ድንገተኛ የተሽከርካሪና ሌሎች አደጋዎች ሳቢያ የሚከሰት በነርቭ ሴሎችና አብረውት ያሉትን የሰውነት አካላት በዝግታ መመርቀዝ ሊያስከትለው የሚችል ብሎም የእነኝህን የሰውነት ክፍሎች ሥራ የሚያውቅ ጠቅላላውን አካላዊ አወቃቀርም ሊያናጋ ጭምር የሚችል የህመም አይነት ነው። የቀዶ ሕክምናና ሌሎቹን የሕክምና አማራጮች የሚያብራሩት የአዲስ አበባው የቅዱስ ጴጥሮስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ሐኪምና የሕክምና ክፍሉ ኃላፊ ዶክተር አብዲ ኤርሞሎ ናቸው። ከመደበኛው ሕክምና ዘለግ ያለ ጊዜ የሚጠይቅ ተጨማሪ እንክብካቤ እና ለማገገም የሚረዳ አጋዥ ሕክምና ቴራፒ ወሳኝ መሆናቸውንም ያስረዳሉ። ለሐኪሞን ይጠይቁ ፕሮግራም ዶክተር አብዲን ያወያየው አሉላ ከበደ ነው።
ዶክተር አብዲ ኤርሞሎ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
ዶክተር አብዲ፣ ከመሰረታዊው ጥያቄ ብንንደረደር፣ ለመሆኑ የአከርካሪ ጉዳት መንስኤዎች ምንድን ናቸው? የሚያስከትላቸው መዘዞችስ ምንድን ናቸው? የሚያካትታቸውንም የሰውነት ክፍሎች አያይዘው ቢያስረዱን።
ቆንጆ ጥያቄ ነው አሉላ። ስፓይናል ኢንጁሪ ወይም ደግሞ የአከርካሪ አጥንት ይባላል እንጂ ሌላ ፓርቶችም አሉ፣ የእሱ ጉዳት ነው። ስፓይናል ኢንጁሪ ጀርባችን ላይ የሚገኙ አንዱ ከዛ ውስጥ የሆነው የአከርካሪ አጥንት ከዛ ሊጋመንትስ የሚባለው አጥንትን ከአጥንት ጋር የሚያገናኝ እንዲሁም ደግሞ በሁለቱ የአከርካሪ አጥንቶች መሀል የሚገኝ ዲስክ የሚባል አለ። እሱን እንዲሁም ራሱ ስፓይናል ኮርድ የሚባለው ከአንጎል ክፍላችን ተነስቶ የጀርባችን ጫፍ ድረስ የሚሄደው ስፓይናል ኮርድ ራሱ የያዘ እነዚህ ማናቸውም ላይ የሚደርስ አደጋ ስፓይናል ኢንጁሪስ ይባላል። እና ይሄ ሊከሰት የሚችለው በትራውማ ነው፣ በአደጋ ነው። መኪና አደጋ ሊሆን ይችላል፣ ሰዎች ወድቀው ሊሆኑ ይችላል። ሰሞኑ አዲስ አበባ ላይ ከሰማ ሊፍት ወድቆ ገመዱ ለቆ ሲወድቅ እንደዚሁ ስፓይናል ላይ ብዙ ጊዜ ጫናው እዛ ላይ ስለሚሆን ስፓይናል ኢንጁሪስ ይከሰታል። እንዲሁም ደግሞ የስፖርታዊ ጨዋታዎች ላይ ስፖርት ኢንጁሪ የምንላቸው። ሌላኛው በአንዳንድ የካንሰር አይነቶች ወደዛ ቦታ የመዛመት ቴንደንሲ ያላቸው ለምሳሌ የፕሮስቴት ካንሰር ወይም እንዲሁም ደግሞ የብረስ ካንሰር፣ የለንግ፣ የጡት ካንሰር፣ የሳምባ እነዚህ ካንሰሮች ወደ ስፓይናል ኮርድ ሊሄዱና አጥንቱን የመብላት ቴንደንሲ ይኖራቸዋል። እነዚህም ወደ ስብራት ይመራል፣ ሄፓቶሎጂክ ፍራክቸር የምንለው ማለት ነው። ይህም አንዱ የስፓይናል ኢንጁሪ ታይፕ ነው። ሌላኛው ደግሞ በዚህ በሴቶች ላይ ብዙ ጊዜ የሚከሰት የአጥንት መሳሳት ጋር ተከስቶ ወደ ስብራት የሚወስድ አይነት አለ። በእነዚህ ሪዝኖች ስፓይናል ኢንጁሪስ ሊከሰት ይችላል።
መልካም። እንግዲህ በየመልኩ ለዚህ ህመም ሊያጋልጡ የሚችሉ የተለያዩ መነሻዎችን ገልጸውልናል። በግልጽ የምናስበው ከአደጋ ጋር የተያያዘውን ነው። በሌሎች የውስጥ ደዌ ችግሮች ይህ ሁኔታ ሊከሰት መቻሉን እንድንመለከት አስችለውናል። በአመዛኙ እነኚህ የአከርካሪ አጥንትና አብረውት ያሉ የሰውነት አካላት በሚጎዱበት ወቅት በሰውነት ላይ የሚከሰቱት ቀዳሚ ችግር ምንድን ነው? በምንድን ነው ይሄ ችግር ተለይቶ የሚታወቀው? የወገብ ወይም ጭንቅላት ውስጥ የተፈጠረ ጉዳት አለመሆኑን ከምርመራውም ሰዎችም በግላቸው ሊያውቁ ከሚችሉት ነገሮች ጋር ብናዛምድ።
በጣም ቆንጆ ጥያቄ። ስፓይናል ኢንጁሪ በሚኖርበት ጊዜ በአደጋ ወቅት ነው ብዙ ጊዜ እንዲህ የሚታወቀው። ኮንሽስ የሆኑ ሰዎች ባክፔን ይኖራቸዋል። ሌላኛው ደግሞ የታችኛው ሰውነት ክፍላቸውን ማንቀሳቀስ ያቅታቸዋል። ሞተር ፋንክሽን የምንለው ጡንቻዎቻችንን ከወገብ በታች ወይም ደግሞ አደጋ ከደረሰበት የስፓይናል ኮርድ ሌቭል በታች ያለው ማንቀሳቀስ ያቅተን ወይም እግራችንን በምንነካበት ጊዜ ሴንሰሪን ሉዝ የማድረግ
በመንካትም ሆነ በእንቅስቃሴ የሚፈጠር ስሜት መጥፋት፣ ስሜት አልሰማ ማለት
ሽንትና ሰገራን ያለመቆጣጠር፣ እነዚህ አይነት ምልክቶች ይከሰታሉ። እነዚህ አደጋዎች በሚፈጠሩ ጊዜ እነዚህ ሲፈጠሩ ወደ ሆስፒታል ሲመጡ የምናደርጋቸው ነገሮች አሉ። ከምርመራዎች ነው ብዙ ጊዜ መጀመሪያው የሚሆነው ወይም ሲቲ እና ኤምአርአይ በሌለበት ቦታ ኤክስሬ ማንሳት ነው። ኤክስሬ ላይ ኮመንሊ የአጥንት ችግሮቹን በደንብ ክሊርሊ ያሳየናል። ከዛ ባለፈ ደግሞ ሲቲ እና ኤምአርአይ ባለበት ሲቲ ስካን ልክ እንደ ኤክስሬው የአጥንት ችግር እና እንዲሁም የተወሰነ ሶፍት ቲሹ የምንላቸው እዛ አካባቢ ያሉ የጡንቻዎች ምናምን በተወሰነ መልኩ ያሳያል። ኤምአርአይ ደግሞ ስፓይናል ኮርዱ ነርቭ ላይ እንዲሁም ዲስኩ ላይ ደግሞ ጡንቻዎቹ ላይ እዛ ጋር ያሉትን ጡንቻዎች በደንብ ያሳየናል ማለት ነው። ስለዚህ በእነዚህ ሞዳሊቲ ስፓይናል ኢንጁሪን ማወቅ እንችላለን።
ዶክተር አብዲ በተለይ ከአደጋ ጋር በተያያዘ ምናልባት ቀደም ብሎ የተነሳው የአከርካሪ አጥንትና አብረውት ያሉት ተዛማች ነርቭን ጨምሮ እነኚህ ጉዳቶች መኖራቸውን ግምት ባሳደረ ሁኔታ ውስጥ የበለጠ የተወሳሰበ ጉዳት እንዳይፈጠር ከመኪና አደጋ በኋላ ሊሆን ይችላል፣ ሌሎች ድንገተኛ አደጋዎችን ተከትሎ ህመምተኛው ሕክምና እስከሚያገኝ ድረስ በማንቀሳቀስ ሰዎች በሚይዙበት ሁኔታ ተጨማሪ ጉዳት እንዳይከተል ምንድን ነው መደረግ ያለበት ጥንቃቄ?
መሀሉ ላይ ይሄ በጣም ብዙ ጊዜ ሆስፒታል ላይ በተለይ ኢመርጀንሲ ዲፓርትመንት ያሉ ፊዚሽያኖች ኢንካውንተር የሚያደርጉት ትልቁ ችግር ነው። ስፓይናል ኢንጁሪ በሁለት ይከፈላል። ኮምፕሊት ኢንጁሪ እና ኢንኮምፕሊት ኢንጁሪ ይባላል። ኮምፕሊት ኢንጁሪ የምንለው ቅድም እንደገለጽኩልህ ከአደጋው በታች ያለው ሲነካ ወይም ሲዳሰስ ሴንስ ያለማድረግ እና እንዲሁም ደግሞ የጡንቻዎች መስነፍ ቶታሊ ሲከሰት ይሄ ኮምፕሌት ኢንጁሪ እንለዋለን። ኢንኮምፕሊት ደግሞ ስንለው የተለያየ አይነት ሌቭሎች አሉ። አንዳንዱ ሰንሴሽኑ ብቻ ሞተሩ ኢንታክት የሆነና የተወሰነ ጡንቻዎች ፓርቶች ብቻ ይንቀሳቀሳሉ፣ የተወሰኑት አይንቀሳቀሱም። እነዚህ ኢንኮምፕሊት ኢንጁሪ እንብላቸዋለን። ስለዚህ አደጋ በተከሰተበት ቦታ ላይ ለምሳሌ መኪና አደጋ ቢፈጠር አንድ ሰው በዛ ጊዜ የስፓይናል ኢንጁሪ አደጋ ተከስቶበት ሊሆን ይችላል። ያ ማለት የአከርካሪ አጥንቱ ተሰብሮ ግን ቦታውን ሳይለቅ እዛ ጋር ሆኖ ሊሆን ይችላል። ያንን ሰው በትክክል ሳንይዝ ወይም ዝም ብሎ አፈፍ አድርገን በተለምዶ አንስተን ወደ መኪና ውስጥ በምናስገባበት ጊዜ ተሰብሮ ቦታው ላይ የነበረው የአከርካሪ አጥንት ቦታውን ለቆ ወደ ስፓይናል ኮርዱ፣ ወደ ነርቭ እንዲሁም ዲስኩ ደግሞ ቦታው ላይ ዘሎ ወደ ስፓይናል ኮርዱ እንዲሄድ እናደርገዋለን። በዚህ ጊዜ ኢንኮምፕሊት የነበረው ኢንጁሪ ወደ ኮምፕሊት እንቀይረዋለን። ኮምፕሊት ደግሞ ከሆነ አንድ አደጋ በጣም አስቸጋሪ ነው። የመመለስ እድሉ ኦልሞስት የለም። በሰርጀሪም ይሁን በምንም ቢሆን ከዛ በኋላ ወደ መጀመሪያው የመመለስ እድሉ በጣም ጠባብ ነው። ሶ ይሄ በጣም አደገኛ ነው። ስለዚህ እንደዚህ አይነት በሚያጋጥመን ጊዜ ማድረግ ያለብን ነገር መጀመሪያ ሰውየው ባለበት ሁኔታ እንዲቆይ ከተቻለ ከተማ ውስጥ ከሆነና ቅርብ የሄልዝ ፋሲሊቲ ካለ አምቡላንሶች መደወል፣ አምቡላንሶች ሲመጡ አምቡላንስ ውስጥ የራሱ ትሬንድ የሆኑ ሄልዝ ፕሮፌሽናልስ ስለሚኖሩ እንዲሁም ደግሞ በሽተኛውን ወይም አደጋ የደረሰበት ሰው ወደ አምቡላንሱ ለማስገባት ጠንካራ ቦርድ አለ። ቦርዱ ላይ ስፓይናል ስትራክቸሮቹ ቦታቸውን እንደያዙ ቀጥ ብሎ እንደነበረው ተኝቶ ወደ አምቡላንስ ይገባና ከዛ ወደ ኢመርጀንሲ ዲፓርትመንት ይሄድና የተለያየ ትሪትመንቶች ይቀበላል ማለት ነው። እሱን ማናረግበት ሁኔታ ውስጥ ብንሆን ለምሳሌ ክፍለ ሀገር ሆኖ አቅራቢያ ላይ ሄልዝ ፋሲሊቲ ባይኖር ወይም አምቡላንስ መጥራት ባንችል ለሶስት ሰው ተደርጎ ሁሉም ሰውየው ባለበት ሁኔታ ተባብሮ አንስቶ ባለበት ፖዚሽን መኪና ውስጥ እንዲገባ ለምሳሌ ወንበር ላይ እንዲቀመጥ ሳይሆን ተኝቶ ከሆነ ተኝቶ የሚሄድበትና ሄልዝ ፋሲሊቲ የሚደርስበትን መፈለግ ወይም እዛ አካባቢያችን ላይ ጠንካራ ቦርድ ካገኘን ቦርድ ላይ አስተኝተን ወደ መኪና ማስገባት ይኖርብናል ማለት ነው። ይሄ በጣም ወንጭ ጥያቄ ነው አሉ ለን
ግሩም ነው። አድማጮቻችን፣ ተመልካቾቻችን በቀጥታ የሚረዱባቸው ራሳቸውንም በእንዲህ አይነት ሁኔታ ውስጥ ቢያገኙ የተጎዳ ሰው ቢገጥማቸው የሚገባውን ጥንቃቄ ለማድረግ የሚረዱ ዋና ዋና ጉዳዮችን ነው ዶክተር አብዴ ነካኩት። ከሕክምና ጋር በተለይ ደግሞ በስራው በልማድ የሕክምና መረጃዎቹ ሳይቀሩ ይበልጡን በእንግሊዝኛ የሚነገሩ ስለሆኑ ብዙ ጣልቃ እንዳልገባ ሞክራለሁ። በተቻለው ተዛማች አማርኛ ካገኙ ምናልባት የሚገልጸው የመሰለውት ካለ በአማርኛ ለመጠቀም ይሞክሩ። ብዙ ሰዎች የሚረዱበት የሚጠቀሙበት ውይይት እንደሚሆን ተስፋ አድርጋለሁ። ዶክተር አብዲ ወደ ሕክምና አካሄዱ እንዝለቅና እርሶ የአንጎልና የህብለሰረሰር ቀዶ ሐኪም እንደመሆኑ እነኚህ ህሙማን ቀጥታ እርሶ ጋር ይመጣሉ። ከድንገተኛ ክፍል ከሚረዱበት በኋላ እንደምረዳው የተለያዩ ሕክምና አቀራረቦች አሉ። የሕክምና ውሳኔው ሲወሰን ቀዶ ሕክምና የሚፈልግ ያን አይነት አገልግሎት መስጠት የሚችል ተቋም ውስጥ ብቻ የሚካሄድ እንደመሆኑ የረቀቀም ሕክምና እንደመሆኑ አዳጋችነቱን መገመት ይቻላል። እንደው በየደረጃ የሚታዩ ሕክምና አማራጮች አሉ። ከበድ ያለውን የቀዶ ሕክምና ትልቁን ውስብስቡን ሕክምና ከመስጠት በፊት ደረጃው ከፈቀደ ሊረዱ የሚችሉ አማራጮች ምን ይሆኑ? በንጽጽር ሁለቱንም ቢመለከቱ
ጥሩ። ሁሉም ፋሲሊቲ ላይ ቅድም እንዳነሳው አሉላ እነዚህን ሕክምናዎች ላይ ሰጡ ይችላሉ። በተለይ የአከርካሪ አጥንቱ ከተሰበረና ቦታ ከለቀቀ ሪፈር መደረግ ያለባቸው ተሪሸሪ ሴንተሮች ወይም ስፔሻላይዝድ ሴንተሮች አሉ። እነዚህ ማገራችን ላይ አሁን እየተበራከቱ መጥተዋል። በርግጥ ዋና ከተሞች ላይ እንዲሁም አዲስ አበባ ላይ ይገኛሉ። ከዛ በፊት ግን እንደዛ አይነት አደጋ የደረሰበት ሰው ሲመጣ ኢመርጀንሲ ላይ ሲመጣ እንደ ፕራይመሪ ሄልዝ ኬር ፔን ውስጥ ሊሆን ይችላል። ሶ ፔን ሪሊፍ ወይም ደግሞ ህመሙ ማስታገስ መድኃኒት ልንሰጣቸው እንችላለን። አንዳንድ ቦታ ወደ እናት ሀገር ደግሞ ሲሆን መስል ሪላክሳንት የምንላቸው ጡንቻውን ትንሽ ለላ የሚያደርጉ አይነት መድኃኒቶች ይሰጣሉ። ከዛ በኋላ ቦታውን እንዳይለቅ ቅድም እንዳልነው ወደ ኮምፕሊት አደጋ እንዳይከሰት ብሬሶች አሉ። የወገብ ብሬሶች አንገት ላይ የሚታሰሩ ወይም ደግሞ ወገብ ላይ ሶ ብሬስ ላይ ሆንና ቦታውን ጠብቆ ያቆያል ማለት ነው። ስለዚህ ወደዛ ሴንተሮች ሪፈር ይደረጋሉ። ስለዚህ መጀመሪያ የሚደረገው ኢሞቢላይዜሽን የምንለው ማለት ነው። ወደ ተሪሸሪ ሴንተሮች ወይም እነዚህ ሰርቪሶች የሚሰጥባቸው ሴንተሮች ይመጣሉ። እዛ ደግሞ ከመጡ በኋላ በተገኘው ሕክምና መሰረት ሲቲ ስካኑ ኤምአርአይ ላይ በሚያሳየው መሰረት የተለያየ አይነት አፕሮቾች አሉ። አንዳንዶቹ አጥንቱ ተሰብሮ ስፓይናል ካናል ምንለው ስፓይናል ኮርዱ የሚያልፍበት ክፍል ውስጥ ተጭኖ ሊሆን ይችላል። እንደዛ አይነት ጊዜ የገባውን አጥንት ተሰብሮ የገባውን አጥንት ማንሳት ሊሆን ይችላል። አንዳንዱ ደግሞ ብሎኖች አሉ። የተሰበረው አጥንት ፊውዝስ ከያረግ አናቶሚውን ተፈቆ እንዲቆይ ይታሰራል። እነዚህ ናቸው ሜን ትሪትመንቶቹ። ከዛ በኋላ ደግሞ ለረጅም ጊዜ ሪሃብሊቴሽን ይፈልጋሉ። ፊዚካል ቴራፒ ምንለው ወይም የፊዚዮቴራፒ ሰርቪስ ምንለው ማለት ነው። ይሄ ምን ይጠቅማል? መስሎቹ እንዲያገኙ እንዲሁም ደግሞ አደጋ የደረሰበት ሰው ሞቢሊቲውን እንዲያገኝ ያግዛል ማለት ነው። እና ሪሃብሊቴሽን ላይ በደንብ ሰፊ ጊዜ ይወስዳሉ። ሌላኛው እንደዚህ አይነት አደጋ የደረሰባቸው ሰዎች በተለይ ኮምፕሊት ኢንጁሪ ምንለው ወይም ደግሞ መንቀሳቀስም ሲነካም ከአደጋው በታች ያለው ሰውነቱ ማይሰማው ሽንት ሰገራ ማይቆጣጠሩ ሰዎች በጣም በጣም ትልቅ ሳይኮሎጂካል ችግር ይገጥማቸዋል። ሶ እነዚህ ሰዎች ሳይኮሎጂካል ሰፖርትም እንደዚሁ ይፈልጋሉ ከቤተሰብ ከሚያክማቸው። ይሄ ሁሉም ሰው ማወቅ አለበት። ምክንያቱም ከዛ በኋላ አንድ ጤነኛ የነበረ ሰው በአንድ ጊዜ ሽንትና ሰገራውን መቆጣጠር ካቃተው ወይም መንቀሳቀስ ማይችል ሰው ሳይኮሎጂካል የሚደርስበት ችግር ብዙ ነው። በዚህ የተነሳ አንዛይቲ ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ ወደ ሱሳይድም ይሄዳሉ። ሶ ይሄ ሳይኮሎጂካል ሰፖርት በደንብ ይፈልጋሉ ማለት ነው።
ውስብስብ ችግሮች ናቸው። የስነ ልቦናውን ገልጸዋል። ስር የሰደደ የአእምሮ ህመምም ሊከተል ይችላል። የሚደረጉት እንክብካቤዎችና የስነ ልቦና ህክምና እርዳታ በተጓዳኝ ከዋናው ህክምና ጋር መዛመድ እንዳለባቸው ተመልካቾቻችን እንዲረዱ ቅርብ አድርገዋል። የአገራችን የኢንተርኔት አገልግሎት አንዳንዴ ያስቸግራል። ከረጅም ቀን የስራ ውሎ በኋላ በሚቆራረጠው የስካይፕ ግንኙነታችን ብዙ
አድካሚ ሳይሆን እንዳልቀረ ስጋለሁ።
የአንጎልና ህብረሰረሰር ቀዶ ህክምና ምን ያህል አድካሚ እንደሆነ መገመት ይቻላል። ዛሬ ምን ነበረ?
ዛሬ ሁለት ኬዞች ነበሩ። አንድ በተፈጥሮ የሚወለድ እዚህ ጀርባ ላይ የሚከሰት MMC ማይሎሜንጎሴሌ ነው የሚባለው። በተፈጥሮ የስፓይናል ኮርዱ ክፍት ሆኖ የመፈጠር አንድ የህፃን ልጅ ኦፕሬሽን ነበረ። ሜቢ ሌላ ጊዜ ይህን እናነሰዋለን። ሁለተኛው ደግሞ የዲስክ መንሸራተት የምንለው አንገት የአንገታችን ስፓይናል ክፍል ላይ ዲስኳ የተንሸራተተ ወጣት ሴት ነበረች። የእሷ ሰርጀሪ አድርገናል ዛሬ።
ረጅም ሰዓት የሚወስዱ ቀዶ ህክምናዎች ናቸው። ምን ያህል አድካሚ እንደሆነ ይገባኛል። እንግዲህ ደግሞ በሌላ መንገድ የሚያገኟቸውን ተመልካች አድማጮቻችን የሚጠቅሙ ቁም ነገሮች እያካፈሉ ነው እና ድካሙ በእሱ እንደሚካካስ ተስፋ አደርጋለሁ። ወደ ጥያቄ ወስዶታለሁ ዶክተር አብዲ። ቀደም ብለው ሲያስረዱን የሙሉና በከፊል የሚከሰት የአከርካሪ አጥንት ጉዳት እንዳስረዱን ደግሞ አከርካሪ አጥንት ብቻ ሳይሆን ዙሪያውን ያሉት ነርቭን፣ ሌሎች የሰውነት አካላትን ይጨምራል። ሌሎች የሰውነት አካላትም አብረው ይጎዳሉ። እነኚህ በሙሉና በከፊል የሚለኩት ህብለ ሰረሰራችን የተለያዩ ክፍሎች እንዳሉት ይታወቃልና ከሱ አንጻር የትኛው ጋር ሲሆን የከፋ ነው ይባላል? አንዱ ከሌላው እንደው በንጽጽር የሚታይ ካላቸው ቅድም ጉዳቱ ከደረሰበት አካል በታች ያለው በሙሉ የማይሰራበት ሁኔታም ሊፈጠር እንደሚችል ጠቆም አድርገዋል።
በጣም ጥሩ አሉላ። አሁንም አንተም እንዳነሳኸው ከአደጋው በታች ያለው ስትራክቸር ወይም ደግሞ የሰውነት ክፍሎቻችን ሙሉ በሙሉ የማይሰሩ ከሆነ ሌቭሉን መገመት ይቻላል። የትኛው ሌቭል ላይ ሲሆን ከታችኛው የህብለ ሰረሰር ክፍላችን ወደ ላይኛው ስንወጣ ብዙ የሰውነት ፓርቶቻችንን የመያዝ እድሉ ይሰፋል። ስለዚህ ወደ ላይኛው ሰርቫይካል ምንለው አካባቢ ላይ ሲደርስ እጆቻችን አይሰሩም፣ ሳምባ መተንፈስ አንችልም፣ እግሮቻችን ማንቀሳቀስ አንችልም፣ ኮምፕሊት ኢንጁሪ ሲሆን ማለት ነው እና እንዲሁም ሰገራና ሽንት መቆጣጠር አንችልም ማለት ነው። ስለዚህ ወደ ላይኛው ክፍል በሄደ ቁጥር እየባሰ ይሄዳል ማለት ነው። ከጭንቅላታችን በቀረበ ቁጥር ማለት ነው።
ዶክተር አብዲን ይበልጡን ከአደጋ ጋር የተገናኘ ወዲሁም ከሰውነት መመረዝ ጋር ሊገናኙ የሚችሉ ከካንሰር ጋር ሊገናኙ የሚችሉ ከገለጿቸው ውጭ ያሉት አደጋ አደጋ ነው እና አስቀድሞ መከላከል የሚባለውን ነገር ልናስብ አንችልም። ነገር ግን የሕክምናውን ውጤታማነት በተመለከተ በተለይ ደግሞ በዘላቂነት ቅድም ከህክምና በኋላ ስለሚደረገው እንክብካቤ ሪሃብሊቴሽን ስለሚባለውም ጠቅሰው ነበረ። የውጤቱን አዝማሚያ የሚወስኑ ሰዎች ማወቅ ያለባቸው በዚህ ሁኔታ ውስጥ የሚያልፍ ሰው ይሁን የቤተሰብ አባል ውጤቱን የተሻለ ለማድረግ የሚያስችሉ ሁኔታዎች እንደ ህክምናው አይነት መለያየታቸው፣ እንደ ጉዳቱ መጠን መለያየታቸው እንዳለ ሆኖ ምን አይነት ነገሮችን ከወዲሁ ቢያስቡ ከግምት ቢያስገቡ ይረዳል ይላሉ? ቤተሰቦች፣ የቤተሰብ አባላት፣ የህክምና አገልግሎት የሚሰጡ ሌሎች የህክምና ባለሙያዎች
ይሄን አደጋ ከተፈጠረ በኋላ ያለው ነገር እዚህ ላይ የሚሳተፉ አካላት ለምሳሌ ሐኪሞች ሊሆኑ ይችላሉ፣ ነርሶች ሪሃብሊቴሽን ላይ ያሉ እንዲሁም ቤተሰብና የብዙ ሰው ኢንጌጅመንት ነው። ቅድምም እንዳነሳውልህ ጉዳቱ በተለያየ ነው። የሳይኮሎጂካል ሰፖርት ይፈልጋል፣ የሰርጀሪ ህክምና ይፈልጋል እና ብዙ ነው። ከዛ ውስጥ ግን ስናየው ከሰርጀሪው በኋላ ያለው የህክምና እንክብካቤ የበለጠ ነው። ያ ደግሞ የሚወድቀው ብዙ ጊዜ ነርሶች ላይ እንዲሁም ደግሞ የታማሚ ቤተሰቦች ጋር ይሆናል ማለት ነው። ከታማሚ ቤተሰቦች ምን ጠብቀው? የአደጋ የደረሰበት ሰውዬ ቶሎ ብሎ ሪሃቢሊቴሽን እንዲጀምር፣ ፊዚዮቴራፒ ህክምና እንዲጀምር፣ ከዛም የማንቀሳቀስ ሳይኮሎጂካል ሰፖርት የማድረግ እነዚህ ነገሮች በጣም ለረጅም ጊዜ የሚወስድ ሪከቨሪ ፔሪዱም ረዘም ስለሚል እነዚህ ከቤተሰብ ይጠበቃል ማለት ነው እና ኢቨን ቤት ከሄዱ በኋላ ሰውነታቸው ስለማይንቀሳቀስ የደም መርጋት ይገጥማቸዋል። የሰውነታቸው መቁሰል ረጅም ጊዜ በአንድ ቦታ ሲተኙ እዛ ቦታ ላይ አሁን ለምሳሌ አንድ ቦታ ስንቀመጥ ሲያመን ወደ አንድ ቦታ ፈቀቅ እንላለን። ያ ፔን ፊል ስለምናደርግ ነው። እነዛ አደጋ የደረሰባቸው ሰዎች ግን ፔን ፊል ስለማያደርጉ ቦታው ላይ የመቁሰል ነገር ይኖራል። ይሄ እንዳይከሰት እግራቸው ላይ ደም እንዳይረጋ እግራቸውን የማንቀሳቀስ፣ ሳንባቸው እንደዚሁ ውሃ እንዳይቋጥር በደንብ እንዲተነፍሱ ማድረግ የተለያዩ ነገሮች አሉ። ይሄ አብዛኛው አስታማሚዎች ላይ የሚወድቅ ነገር ነው ማለት ነው እና ይህንን እንግዲህ አውቀው ረጅም ጊዜ ሪከቨሪ ፔሪድም እንዳለውን ታውቆ በደንብ መዘጋጀት ማገዝ ታማሚውን ያስፈልጋል ማለት ነው። ምናልባት ከዚህ ጋር እያይዤ በአነሳው እንደመጠንቀቅም ቢሆን ስናሽከረክር ብዙ ጊዜ ይህንን ይደርሳል ብለን አናስብ። ጥንቃቄዎች ማድረግ፣ አስተውሎ ማሽከርከር፣ እንደዚሁም ቀበቶ ማድረግ፣ መንገድ ስንሻገር ግራና ቀኝ በደንብ አይቶ መሻገር። አንዳንድ ሰው ሲሻገር በጣም በተለይ እኛ ሀገር ያስደነግጣል እና መኪናው አይቶ አስቦ በራሱ የሚቆም በሚመስል መዳፈር ደረጃ ለተወሰኑ ሰከንዶች ከመታገስ ይልቅ ዘሎ መኪና ውስጥ የመግባት ነገሮች ምናምን አሉ። መንገዶቻችን አሁን በእርግጥ እየተሻሻሉ ነው፣ በተለይ አዲስ አበባ ግን ከዛ ውጭ ያለው ጠባቦች ናቸው። የእግረኛ መንገድ የለም እና እነዚህ ሳይኖች የሉም፣ መብራቶች ብዙ ጊዜ ይጠፋሉ። እነዚህ ቦታዎች ላይ እኛም ረጋ ብለን ስንሻገር ቀኝና ግራ አይተን መሄድ፣ ጥንቃቄ፣ ሁሌም ጥንቃቄ ካለ በደንብ ከአደጋ ይከላከለናል እና ያንን ማስተዋሉ ትልቅ ነገር ነው ብዬ አስባለሁ።
ዶክተር አብዲ በጣም መሰረታዊ ጉዳዮችን ያነሱት፣ አደጋን በአጠቃላይ መከላከል አይቻልም በሚል እሳቤ ነበረ መቼስ አዳጋች ነው የሚል ያነሳሁት። በእርግጥ መከላከል እንደሚቻል ምናልባትም ህልፈትን ያህል ከባድ ነገር ቀላል እንዳልሆነ ቢታወቅም፣ ነገር ግን ቶሎ ፈጥኖ እንድናስበው ስናሽከረክር ይሁን ቅድም ያነሷቸው ለጉዳት ሊያጋለጡ ሁኔታዎች ባሉበት ራሴን መቆጣጠር የማልችልበት ሁኔታ ይፈጠራል የሚለውን በአንጎላችን ማመላለስ ከቻለን ምናልባት የተሻለ ጠንቃቃ እንድንሆን የሚረዳ ይመስለኛል። የማስጠንቀቂያው ደወል፣ የማስጠንቀቂያው ምልክት በጣም ጠቃሚ ይመስለኛል። አድማጭ ተመልካቾቻችን ትልቅ ቦታ እንደሚሰጡት ገምታለሁ። ዶክተር አብዲ ኤርሞሎ የአንጎልና የህብለ ሰረሰር ቀዶ ሕክምና በቅዱስ ጴጥሮስ ልዩ ሆስፒታል የአንጎልና ህብለ ሰረሰር ቀዶ ሕክምና ክፍል ኃላፊ፣ ለዛሬው ከልብ አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ አቶ ለስ። ምናልባት እንደ መጨረሻ ለመግለጽ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የመንግስት ሆስፒታል ነው። እነዚህ ሰርቪሶች በስፋት ይሰጣሉ። ማይክሮስኮፖች አሉን፣ ሲአርሞች አሉን እና ይህንን ህክምና ለመስጠት ፋሲሊቲው ስላለ የተቸገሩ ሰዎች፣ ወረፋ ምንም የሚጠብቁ ሰዎች ወደዛ ሴንተር እንዲመጡ በዚሁ ጋብዛለሁ። አመሰግናለሁ አቶ አሉላ።
ክቡራን ክሮና አድማጮች ሐኪሙን ይጠይቁ በአዲሱ የስርጭታችን የጊዜ ሰሌዳ መሰረት ከዛሬ ጀምሮ ቅዳሜ በዚህ መልኩ ሰፋ ብሎ እንደሚቀርብና እንዲሁም ሙሉውን የቪዲዮ ቃለ ምልልሶቻችንን በድረ ገጻችንና በማኅበራዊ ሚዲያ ገጾቻችን ላይ የምታገኙ መሆኑን ከወዲሁ ለማስታወቅ እንወዳለን። የምሽቱ ስርጭታችንም በዚህ ተጠናቋል። አቀናበሪያችን ንጉሡ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው የምሽት እንግዲህ ወልዴ ነኝ። ነገ ምሽት በተለመደው ሰዓት እንገናኝ። መልካም ምሽት።